The Voice of America.
የአርማ ትግራይ የህዝብ ግንኙነት ኃላፊ ነው
አቶ አምዶም ገብረስላሴ። እስቲ በአሁኑ ጊዜ ከዚህ ሁሉ እንቅስቃሴና ለውጥ በኋላ እንደ አንድ ትግራይ ውስጥ የሚንቀሳቀስ የፖለቲካ ድርጅት አመራር አባል ምን ይመስላል ትግራይ ውስጥ ያለው ሁኔታ? ባለፉት ዓመታት ውስጥ ተመዝግበዋል የተባሉ ለውጦች በትግራይ ህዝብ ላይ በህይወቱ ላይ ያላቸው ነጸብራቅ ምንድን ነው ብላችሁ ትገመግማላችሁ እናንተ?
ያው ባለፉት ዓመታት የነበረው ሁኔታ በጣም የተጋነነ ሪፖርቶች ሲቀርብ ነበረ። 11% እድገት አስመዝግበናል ተብሏል። የቁጥር በጣም የተደራረበ ቁጥር ሲደረደር ነበረ። ይሁን እንጂ በተጨባጭ የትግራይ ህዝብ ያለውን የኑሮ ሁኔታ በጣም አስከፊ ሁኔታ ነው የሚገኘው። የኢትዮጵያ ደረጃ የተጠናና ጥናት እንኳን መሰረት ስናደርግ 29% ከድህነት ወለል በታች እንደሚገኝ ተገልጿል።
በማን ነው የጥናት የተካሄደው?
በኢትዮጵያ ስታቲስቲክስ ኤጀንሲ እንትን ኮሚሽን ነው የሚባለው ያካሄደው ጥናት ነው። ይሄ ደግሞ ከየትኛውም የኢትዮጵያ ክልል በላይ ከፍተኛ የድህነት አረንቋ ውስጥ የሚገኘው የትግራይ ህዝብ መሆኑን ያሳያል። እና ይሄ 29 ዓመታት የትግራይ ህዝብ ከድህነት መውጣት ነበረበት፣ ዲሞክራሲን የተቻለ መጠን መገንባት ነበረበት፣ ፍትህ፣ ልማት እና የሌሎች ነጻነቶችን ጭምር የተከበረበት ክልል መሆን ነበረበት። ይሁን እንጂ በተጨባጭ ሁኔታ ህዝብ በከፍተኛ ችግር ላይ ነው የሚገኘው። የትግራይ ህዝብ የህወሀት የመጨረሻ ቦታ ተብሎ ተደርጎ በሚዘፈት ህወሀትም ህብረተሰብ እንዳይነቃና በነጻነት እንዳይታገል በከፋ መልኩ ታፍኖ የነበረ ህዝብ ነው። አሁን ያለው የፖለቲካ እንቅስቃሴዎችን ሌሎችም የዚህ ውጤት ነው እና በዚህ 29 ዓመት ትግራይ ህዝብ የለውጥ ብሎ የከፈለው መስዋዕትነት በጥቂት የህወሀት ባለስልጣናት ተኮላሽቶ የጥቂቶች መጫወቻ፣ የጥቂቶች መገልጠቢያ፣ የጥቂቶች ስልጣን ማራዘሚያ እንዲሆን ተደርጓል። ስለዚህ የትግራይ ህዝብ የጠበቀውን ያህል ለውጥ አላገኘም።
አቶ አምዶም፣ የትግራይ ክልላዊ መንግስት ትናንትና ባወጣው መግለጫ ላይ በጥረትህና በላብህ ብቻ የግንቦት 20 ፍሬዎች ተቋዳሽ ሆነሃል፣ በመሆኑም በግብርና የተሰማራው ህዝባችን ከረሃብና እንግልት ደረጃ በደረጃ እየተላየተ የአቅሙ ያህል ሀብትና ንብረት ቋጥሯል፣ በመቋጠርም ላይ ይገኛል። በአፈርና ውሃ ጥበቃ ባሳየኸው ድንቅ ተግባር ለምድራችን ተምሳሌት በመሆን ዓለም አቀፍ ተሸላሚ ሆነዋል። በጥቃቅንና አነስተኛ ኢንተርፕራይዞች የተደራጀው ህዝባችንም የልማቱ ተቋዳሽ ሆነዋል። በአጠቃላይ ህዝባችን መንገድን ጨምሮ በመሠረተ ልማት ዘርፍ ፍትሐዊ ተጠቃሚ ሆነዋል። ሆኖም ግን አሁንም ቢሆን ከአስከፊ ድህነት ባለመላቀቃችን ብዙ መስራት እንደሚጠበቅብን ሊሰመርበት ይገባል ይላል። እንግዲህ የክልሉ መንግስት በዚህ መግለጫ ውስጥ የጠቀሳቸው አንዳንድ ቁም ነገሮች በአሃዝ ሊገለጹ የሚችሉ በአይን ሊታዩ የሚችሉ መኖር አለመኖራቸው ሊገለጽ የሚችል ነው። ይሄ ትክክል አይደለም ነው? አቶ አምዶም፣ የእናንተ ፓርቲ ይህንን ያስተባብላል?
አሁን ዋናው ሀሳብ መታየት አለበት ወይም መወሰድ አለበት፣ ይሄ እየተባለ ያለ ለውጥ በተጨባጭ አለ ወይ? ህብረተሰቡም ኢኮኖሚ ለውጥ አምጥቷል ወይ? እንደተባለው ህብረተሰባችን የጥቃቅንና አነስተኛ አደረጃጀቶች ተደራጅቶ ራሱን ከድህነት አላቀዋል ወይ የሚለውን በጣም የተጋነነ እና ይህም ፖለቲካዊ አድሎም ያለበት ነው። እዚያ ተሳትፎ ላይ ያላቸውም የህወሀት አባላት እነሱም ልዩ የህወሀት ቤተሰብ እና ከነሱ ጋር በኔትወርክ የተሳሰሩ ነው ተጠቃሚ የሆኑት ካሉትም ማለት ነው። እና በአሁኑ ሰዓት ከግማሽ ሚሊዮን በላይ ወጣት የትግራይ ወጣት ተምሮ ስራ አጥ ነው ያለው። እና ይሄ ጥቃቅንና አነስተኛ የሚባለውን እንደነሱ ሪፖርት የሚያደርጉት አይደለም። እና ከግማሽ ሚሊዮን በላይ ወጣት ስራ አጥ ሲሆን ኢትዮጵያ ወደ አረብ ሀገራት እና ወደ ሌሎች የሚወጡ ስደት ወጣት ስደተኞች 40% እንደሚሸፍን የትግራይ ጥናቶች አሳይተዋል። እና ህወሀት እንደ ኢህአዴግ የበላይ መሪ እንደነበረ ድርጅትም በኢህአዴግም የተደረደሩ ቁጥሮች ናቸው። ኢትዮጵያ በጣም በተለየ ሁኔታ ልዩ እድገት እያሳየች ነው የሚል በተደጋጋሚ ሪፖርቶች ያቀርብ ነበር። አሁን እንደ ትግራይ ላይ ተመሳሳይ ነው እና የተወሰኑ መንገዶች አልተሰሩም ወይም ምንም የተሰራ ነገር አይደለም ለማለት ሳይሆን ህብረተሰቡን ከድህነት ማላቀቅ አልቻለም፣ የኑሮ መሻሻል አልታየም። ተጠቃሚ የሆኑትም ፖለቲካሊ የህወሀት ደጋፊ የሆኑ ናቸው እና አብዮታዊ ዲሞክራሲ ደግሞ በዚህ የታወቀ ነው። ህዝቡ ወዳጅ፣ መሀል ተፈሪና ጠላት ብሎ መመደብ በተለይ ወዳጅ የሚባለውን የነሱ በዝምድና በነሱ ወቅት የተሳፈሩት ሰዎች የተጠቀሙ ያልሆኑ ማለት አይደለም። እንዲያም ከመጠን በላይ ሀብት ይዘው በሁሉም በንግድም በሁሉም እንቅስቃሴዎች በሁሉም ዘርፎች እነሱ ተቆጣጣሪዎች ልማታዊ ባለሀብቶች ተብለው የማይገባቸው እንዳገኙ ይታወቃል። ያለው ሀብት ደግሞ በእነዚህ ጥቂት ሰዎች እንዲጠራቀምና ሌላው የቤት መልካት እንዲሆን ተደርጓል። ስለዚህ በትግራይ ታየ የሚባለውን የተወሰነ ለውጥ እንኳን ገንዘብ ትግራይ ሳይሆን በጥቂት በኔትወርክ እና በዝምድና የተሳሰሩ ባለስልጣናትና ከነሱ ጋር ተላላፊ የሆኑ ባለሀብቶች ነው ያለው እያልቀል
አቶ አምዶም ህወሀት ትግራይ ውስጥ ሰፊ ድጋፍ እንዳለው ይሰማል። እንደውም አንዳንዶች ደፈር እያሉም ህወሀት ማለት የትግራይ ህዝብ ነው የሚሉም አሉ፣ ወይም የትግራይ ህዝብ ማለት ህወሀት ነው እያሉ የሚናገሩም አሉ። እናንተ እዛው የምትንቀሳቀሱ እንደመሆናችሁ መጠን ምንድን ነው ስሜቱ የህዝቡ እናንተ እንደ ፓርቲ ከምትገልጹት ሌላ?
አሁን ይሄ የትግራይ ህዝብና ህወሀት አንድ ናቸው የሚለው ራሱ ህወሀት ለፕሮፓጋንዳ በተለይ ከትግራይ ውጭ ያለውን ማህበረሰብ ወይም የፖለቲካ ኢሊት ወይም ሌሎችን ለማደናገር የሚያደርጉት ህወሀት በነካቸው የትግራይ ህዝብን ነካቸው ለማለት በጅምላ ለማስፈራራት የተጠቀሙበት ፕሮፓጋንዳ ነው እና ህወሀትም ኃይለኛ ነው። የትግራይ ህዝብ ካለ የህዝብ ድጋፍ ህዝብን ደግሞ ማንም የማያሸንፍ ኃይለኛ ነኝ ለማለት ያመጣው ነው። ይሁን እንጂ በተጨባጭ ሁኔታ የትግራይ ህዝብና ህወሀት በጣም የማይገናኙ የማይተማመኑ እንኳን የመደገፍ ይቅርና የማይተማመኑ ራሱ ህወሀትን ለትግራይ ባያምን አንድ ቢሆኑ ነጻነት ለን ነጻነት የሚገፈዋል ህወሀት ለትግራይ ህዝብ ሚዲያ ነጻ ሚዲያ ከሆነ በተጨባጭ ሁኔታ በትግራይ ያለ በፖለቲካ ሁኔታ እንዳለ ዘርግሮ ህዝብም መንግስትም የመፍትሄው አካል መሆን እኮ አልቻለም። እና ይሄ የትግራይ ህዝብና ህወሀት አንድ ናቸው የሚለው ሌላውም የሚለውን በተጨባጭ የለም፣ መሬት ላይ የለም። የትግራይ ህዝብ ህወሀት የቅጭት መሆኑ ይታቀስ ከስራ አስፈጻሚ የህወሀት ስራ አስፈጻሚ አመራሮች ጀምሮ እስከ ወረዳ አመራሮች የአንድ ቡድን ላይ የንግስ ህወሀት ኔትወርክ የተሳሰረ እንጂ የትኛውም የትግራይ ህዝብ አትወክለም። በማዕከላዊ ኮሚቴ በስራ አስፈጻሚ አባላትና በከፍተኛ አመራሮች ምንም አትወክልም። ቢያንስ እንኳን ማለት ነው ከአንድ አካባቢና ከአንድ ጉጅሌ የተውጣጣ ህብረተሰቡንም አያምንም። ለምሳሌ ልንገርህ፣ የትግራይ አብዛኝ የህወሀት ቀብሬ እኛ ራሳችን ማስተዳደር እንችላለን የሚለውን የህዝቡን ጥያቄ የኛም ጥያቄ ጭምር ይዘው መንቀሳቀስ በተወሰነ ደረጃ እንኳን ይህን መንቀሳቀስ ጀምረዋል እና በአሁኑ ሰዓት የወረዳ ወጣት ኃላፊዎች ምርጫ ከህወሀት አባላት ከራሳቸው ውስጥ ምርጫ እየተካሄደ ነው። ምን እያደረገ ንገኙ ወረዳ ያሉት የተሻለ አቅም ያላቸው እኛ ለህብረተሰቡም ቅርበት ያላቸው በአካባቢም ተወላጅ የሆኑ ሰዎችን መምረጥ ጀምረዋል። ይህን ካየ በኋላ ምንድን ነው ያደረጉት? የተመረጡትን እየገለበጡ እኛ ያልናቸው መመስማት አለባቸው በማለት የተመረጡትን እየወረዱ የተሸነፉትን መልሶ ወደ ስልጣን እያመጡ ይገኛሉ። በኔትወርክ አስረውም አንድ ሰው እንኳን ሳያክፍል ባለው እንዲቀጥል እያደረገ ነው። ለምሳሌ የምስራቃዊ ዞን አስተዳደር ምንድን ነው ያደረገው? ተጠንቀቁ፣ ህዝብ እንዳያሸንፋችሁ፣ ህዝብ እንዳያሸንፋችሁ ተጠንቀቁ፣ ኔትወርክን በደንብ አድርጋችሁ ታስሩት እና አንድ ከኛ ኔትወርክ ውጭ የህወሀት አባል ወደ አመራር እንዳይመጣ የሚል መመሪያም ሰው ህብረተሰቡ ደግሞ የሚፈልጋቸውን ህወሀት አባላት ሲለ ገልብጠው በራሳቸው ኔትወርክ ነው ዳግም የሚገዙ ህብረተሰቡ እያደረገ ነው። እና በዚህ ለምሳሌ የሚወስድ በሽረ በአድግራት በተንቤን በእንደርታ በመቀለ ክፍለ ከተሞችም በራያም በተለያዩ አካባቢዎች ያለው እንቅስቃሴ ይሆን እኛ እናንተን አትወክሉንም አንመጥ እንጂ ይህ ህዝቡ በእኛ ላይ የሚያመጥ ያለበትም ተብሎ በሀይል እየተደፈጠጠ ነው። የህወሀት አባላት እንኳን የሚታሙና የማይታሙ ተብለው የህወሀት አመራር ወይም አባላት የመረጧቸው እንኳን እየተገለበጠ ነው ያለው በሀይል ማለት ነው። ስለዚህ እንኳን ህብረተሰቡ የህወሀት አባላት አያምኑትም ለራሱ የራሳቸው በተለያዩ መንገድ የተሳሰረ ካልሆነ በስተቀር ሌላው የህወሀት አባል እንኳን ማመን አቅቷቸዋል። እንደሚታየም ደግሞ ከጫፍ እስከ ጫፍ የትግራይ አካባቢዎች ተቃውሞዎች፣ ሰልፎች፣ መንገድ መዝጋት እንቅስቃሴዎች አሉ። ስለዚህ ይሄ ድጋፍ ቢኖረው ይህን የህዝብ ጥያቄ መመለስ ነበረበት። ሁለተኛ ደግሞ ህብረተሰቡ ደግሞ ተረጋግቶ ህወሀትን እየደገፈ መቆየት ነበረበት እንጂ በተጨባጭ ህብረተሰቡ ህወሀትን እየተቃወመ ነው። አሁን እየተደረገ ያለው የሀይል ምልሻ በሀይል እንዲሁም በተለያዩ የደህንነት አባላት ታፍኖ ነው እንጂ ያለው የህወሀት ደጋፊ አይደለም። እኛ በሁለት ምርጫ ውስጥ ተሳትፈናል። ኮረጆች ሲገለበጥ ነው የነበረው። ህብረተሰቡን ደግሞ በግልጽ አሳይቷል፣ ድምፅን ሰጥቷል። ስለዚህ የህወሀት ደጋፊ አይደለም። የህወሀት እምነት ምን ይላል? ለምሳሌ ህወሀት የህዝብ ድጋፍ አለ ግን እምነት የራስ መተማመን ቢኖረው ከዛ ያለው የፖለቲካ ምህዳር ያሰፋው ነበር። አሁን ደግሞ ኢትዮጵያ የነበሩ የፖለቲካ እስረኞች ተፈቷል። የሚዲያ ነጻነት በተነጣጣሪ ሰፋ ብለዋል። እዛ ላይ ይህም የአረና አባላት፣ የድርጅት አባላት፣ የሳንድ አባላት እየታሰሩ እየተንገላቱ ነው ያሉት። ስለዚህ ህብረተሰቡ ደግሞ አማራጭ ሚዲያም እያገኘ አይደለም እና በህዝብ የሚተማመን መንግስት ልዩ ኃይልና ፖሊሲ እያሰማራ ማፈን፣ ህብረተሰብ ጥያቄ ሲጠይቅ ደግሞ ምንም ኩሽ አላለም የሸፍ ነው እያለ የህብረተሰብ ድምፅ ማፈን አይጠበቅበትም ነበር ለማለት ነው።
አቶ አምዶም፣ እስቲ ይህንን እንቅስቃሴ በየቦታው ይታያሉ የሚሏቸውን እንቅስቃሴዎች ካነሱ አይቀር ሰሞኑን እንደ ዋጅራት ወረዳ፣ አስገደ ወረዳ በመሳሰሉ አካባቢዎች የተቃውሞ እንቅስቃሴዎች እንደሚደረጉ ይሰማሉ። እነዚህ በእውነት አንደኛ የተቃውሞ እንቅስቃሴዎች ናቸው ወይ? ሁለተኛ ምንድን ነው ጥያቄው የህዝቡ?
በአስገደ ሜሻንት አካባቢ ያለው ተቃውሞ እና በወጅራት ያለው ህዝባዊ ተቃውሞ ነው። በምንድን ነው የሚገለጸው? አንዱ ራስን በራስ ማስተዳደር ይፈልጋል። ሁለተኛ የመሰረተ ልማት ወሰሰ የዲሞክራሲ ተጠቃሚ መሆኑ ይፈልጋል። አንድ በአቅራቢያው አስተዳደር አገልግሎት ማግኘት ይፈልጋል። እና ይሄ ጥያቄው ማለት ይሄ ፍላጎቱ እንዳይገበራው እንዳይሆን ያደረጉት ህወሀት የዞንና የክልል አመራሮች ናቸው። የራስ ገደ ወደ ሁለቱ አካባቢዎች ዞን መርጦ አመራሮች ላከላቸው። አመራሮቹ እኛ እነዚህ አመራሮች አንቀበልም፣ ይሄ ውሳኔም በሙስና የተቀየረ ነው፣ ህዝባችን የወሰነው በህወሀት አመራር ተቀልብሰዋል የሚል መንገድ በመዝጋት ሰላማዊ ሰልፍ ማካሄድ መፈክሮችን በማሰማት እየገለጸ ያለው እና ይሄ ግልጽ የሆነ ተቃውሞ ነው። ለምሳሌ በወጅራት ያጋጠመው እነዚህ አመራሮች አይወክሉንም፣ ህዝባችን ወደ ሁለት መከፋፈል ጥያቄያችን እንዳይመለስ የሚደረግ የህወሀት ተንኮል አንቀበልም፣ ስርዓታችን አንጪ ስርዓት ነው የሚለውም የቆየ ባህላዊ የእኩልነት ስርዓት ነው እንጂ እናንተም ለእናንተ አይነት ስርዓት አንቀበልም እስከ ማለት ነው የደረሰው እንቅስቃሴ። ይህ ሌላው ደግሞ በጨርጨርም በተመሳሳይ ጥያቄ አለ። የጨርጨርም ከደቡባዊ ዞን አመራሮች አቶ ረዳይ ሐለፈ ዋና አስተዳዳሪ እና አቶ ጌታቸው ረዳም ሄደው ነበረ። ለእነሱ ምንድን ያሏቸው እናንተ የእኛም ጥያቄ መመለስ አልፈለጋችሁም፣ የእኛም አይደላችሁም፣ ህወሀት የእኛ አይደለም። ከአሁን በኋላ የምንተዳደረው በእናንተ ሳይሆን በህወሀት ሳይሆን በራሳችን አበግሮዎች ነን የምንተዳደረው። አበግሮ ማለት ምንድን ነው? በህዝብ የተመረጡ ከተለያዩ አካባቢዎች ተወጣጥ የተወከሉ አመራሮች በራሳችን የምንተዳደረው የሚል ሀሳብ ነው ሰጥተው መለሳቸው። ከዚህም በተያያዘ ዞን አስተዳዳሪ ጥያቄ በትክክል ከመመለስ ይልቅ ልዩ ኃይል ነው የላኳቸው፣ እኛ ምዛጋም፣ እኛ ግን ከአሁን በኋላ በእናንተ አንተዳደርም የሚል መልክ የሚያሰጠው ህብረተሰቡ። ሁለተኛው ደግሞ ስንጣሉ አካባቢ በተመሳሳይ መልኩ ከወር በፊት ተመሳሳይ እንቅስቃሴ ነበረ። ወረዳችን እንመልሳለን ብለው ከስምንት ቀን በኋላ በሽማግሌዎችና በሃይማኖት መሪዎች መንገድ ተከፈተ። ከዚያ በኋላ በዚያ ተቃውሟቸዋል። የትግራይ ልዩ ኃይል ለመዋጋት ተዘጋጅታችሁ ነበረ የተባሉትን 10 ሚሊሻዎች ጥምንጃችን አምጡ ተብለው እንዲያረጋግጡ ተደርጓል። ወጣቶች ደግሞ ይኖራሉ የተባለ ወጣቶች ደግሞ ከየበረሃቸው ከየመንገዳቸው እየተባከሉ ሲወሰን ነበር። ይህ ስራ ጥያቄ ቢሆን ህወሀት እየወሰደ ያለ የኃይል እርምጃ ይህን ያክል ባልሆነ ነበረ እና አሁን ከስርዓት መቀየር የሚደርስ ተቃውሞ ነው ያለው ለማለት ነው።
አቶ አምዶም፣ አፈና እንዳለ ጭቆና እንዳለ ነው ትግራይ ውስጥ እየነገሩኝ ያሉት። ፓርቲያችሁም ደጋግሞ የሚናገረው ይሄንኑ ነው። እናንተ ግን እዛው ተደራጅታችሁ እዛው እየተንቀሳቀሳችሁ ነው ያላችሁት። ይሄው ለሚዲያ ለዓለም አቀፍ ሚዲያ በአሁኑ ሰዓት እርሶ ስሜቶን ሁሉ በነጻነት እየተናገሩ ነው። እንዴት ነው እነዚህን ሁለት ሁኔታዎች የሚያስታርቋቸው?
እኛ በአረና የምንቀሳቀሰውም እኛ ነው የምንናገረው። ነጻነት ስላለ አይደለም ይህ እየተናገርኩ ያለሁት። ተናግሬ በነጻነት ስለምኖር ሳይሆን ይህ እየታፈንኩም ቢሆን እየተንገላታሁም ቢሆን እስከምገደል ድረስ በነጻነት ራሴ የጨዋት አድርገ ነው። ፓርቲያችንም እስካሁን የተለያዩ እርምጃዎች የወሰድበታል። 4 ሰው ተገድለውብናል። በርካታ ሰው እያንዳንዱ አባላችን 2-3 4 ያልታሰረ ያልተንገላታ ከሚስቱ ጋር እንዲለያየ ያልተደረገ ወይም ጥርስ ያልተደረገ ከሃይማኖት መሪዎቹ ሃይማኖቱ እስከ መቀየር የደረሰ ጫና ከቤት ለምሳሌ ቤት አንድ ቤት ቅመ ተርጋርተ እንዳንኖር የተለያዩ ተንኮሎች ይሰራሉ እና እኛ እየተናገርን ያለ ነው በህወሀት የሚመጣው ግፍ ለመቀበል ራሳችን አዘጋጅተን ነው እንጂ ነፃነት ስላለ አይደለም። እኛ አንድ መልቀም ነው ከባርነት እየተናገርን ነው ተሻለን ብለን ነው ከባርነት እየተናገርን የተንቀሳቀስን በደረጃነት የተንቀሳቀስን ሞት የታሰር መንገላታት በሚል ቁጥጥኝነት ነው እንጂ ህግ መንግስታዊ ሜልካችን ስለሆነ ህወሀትን ይህ ስለሚያስከብር እያደረግን ነው ያለ ነው ጉዳይ አይደለም። ስለዚህ አረና በቁጥጥኝነት ተነስቶ እየታገለ ነው እንጂ ነፃነት አግኝቶ መልኩን ተተገለት እየተንቀሳቀስ ነው ለማለት ያስቸግራል።
አቶ አምዶም አባሎቻችሁ እንደሚታሰሩ እንደተገደሉ ነግረውኛል እና በተለይ አራት አባሎቻችን ተገድለውብናል ብለውኛል። እነማን እንደሆኑ በስም ሊጠሩልኝ ይችላሉ እነዚህን ሰዎች የተገደሉት ቢያንስ?
አዎ ይቻላል። አቶ አርጋው ገብረሃንስ ገሸራ አካባቢ የተገደሉ የመበለት አካባቢ ተወላጅ ናቸው። ሁለተኛው ደግሞ አቶ ልጄ አለምካልአይ ልጄ አለምካልአይ ይባላሉ። በማጮ ነዋሪ ማዕከላዊ ኮሚቴ አባል የነበሩ ናቸው። ሶስተኛው ደግሞ ወጣት ዝናቡ ሀይል ይባላል። ይሄ በወደራት አካባቢ ተወላጅ ነው። አራተኛው አቶ ታደሰ አብርሃ የሚባሉ ናቸው። የካድራ የ2007 ምርጫ አካባቢ ተወዳዳሪ የነበሩና ከደለው በልዩ ሀይል የተገደሉ ናቸው። ስለዚህ እነዚህ አባሎቻችን በህወሀት መንግስት የተገደሉብን ናቸው።
አቤት ብላችኋል ለማንም አካል ይሁን ለፌዴራል መንግስት፣ ለክልሉ መንግስት፣ ለዓለም አቀፍ ማህበረሰብ እነዚህን ሪኮርዶች እነዚህን ይዛችሁ
አድርገናል? ለሁሉም አድርሰናል። አሁን ለሁሉም ቅመናል። ግን አንድ ብቻ ከቤት ቀርቦ ውሳኔ ተሰጥቶት ነበረ። አቶ አረጋዊ ዘብሬ ሀምስን የገደለውን ሰው 15 ዓመት ተፈርዶ ታስሮ ነበረ። ይሁን እንጂ በሁለተኛ ወሩ በሁሉም የትግራይ ትዮቶች የለም አስተነዋል እና ይህን ሪፖርት አድርገናል። ስለዚህ ፍርድ ቤት ተፈርዶበት የታሰረም ፍርቶች እስከ መልቀቅም የሚደርስ ስራ ነው የሚሰሩት።
አሁን ከሚነግሩኝ ጋር የተያያዘ አንድ መልእክት ሰሞኑን የስራ አስፈጻሚ ኮሚቴያቸው አባል የሆኑት አቶ አብርሃ ደስታ በፌስቡክ ገጻቸው ላይ አውጥተው ነበረ። ትንሽ ጠንከር ያለ መልእክት ነው ያወጡትና አንደኛ ምን ያህል እውነት ነው ይሄ? በነገራችን ላይ አቶ አብርሃ ደስታን ለማግኘት በተደጋጋሚ ጥረት አድርጌ ነበረ ራሳቸውን ለማነጋገር አልቻልኩኝም። ምናልባት ከመገናኛ ብዙሃን ዞር ብለዋል ወይ መግለጫ ለጊዜው አይሰጡም የሚል መልእክት አግኝቻለሁኝ። ነገር ግን ይሄ መልእክታቸው ምን ያህል እውነት ነው? ምክንያቱም በደህንነት ክፍሉ የተወያየበት እንቅስቃሴ ነው ህወሀት የሚያደርገው፣ ሰዎችን ለመግደል ጥረት እያደረገ ነው፣ ወይም ደግሞ ከገደለ በኋላ ፌዴራል መንግስቱን ለማስወንጀል እየጣረ ነው የሚል መልእክት ነው ያወጡት አቶ አብርሃ ደስታ። ምን ያህል እንደ ፓርቲ ተነጋግራችሁበታል ይህንን? እሳቸው መቼስ የስራ አስፈጻሚ ኮሚቴ አባል ሆኖ ነው ይህንን ያወጡት።
ልክ ነው። ይሄ እንቅስቃሴዎች የህወሀት አሁን እንደ ፓርቲ ብቻ ነው አደ ብቻ አይደለም የሚንቀሳቀሰው እኛ ላይ ጫና የሚያደርገው በተለይ የድህነትና የጸጥታ አካላት እኛ ላይ ከፍተኛ ችግር ይፈጥራሉ። ይህም በአቶ አብርሃ ደስታ የማስከን ሙከራ ተደርገ ነበረ ባለፈው። በሌላ በኩል ደግሞ የህወሀት ካድሬዎች ደግሞ ምንድን ነው ብለው እየሰሩ ያሉት የፌዴራል መንግስት በትግራይ ያሉ ፖለቲከኞችን ገድሎ ህወሀት ክድሎች ሊድ ይችላል የሚል አውቀው እየጮሁ ነው እና ይሄ የህወሀት ተንኮል አስቀድሞ እኔ አይደለሁም ራሱ ገድለው እኔ አይደለሁም ለማለት የተደረገ ተንኮል ሊሆን ይችላል የሚል ነው ዋናው እንትኑ። እንደ አብርሃ ደስታ አቶ ብርሃነ የተባለ የቤታን አባልም በመኪና ካፍ ነው በረሃ ላይ አስራቸው ደብድበው እንደናኳቸውም አንዱ ምልክት ነው። ስለዚህ ይሄ ጉዳይ የህወሀት ዶክተር እንቅስቃሴ ተግባርና እንቅስቃሴ ስለሆነ ኃላፊነት ተጫውቶ ይህን ጸጥታ የማስከበርም ሰላም የማስከበርም የራሱ ኃላፊነት መሆኑ ግዴታ መሆን አውቀ ራሱን መጥቶ ራሱ በመጭን የሚያደርገው እንቅስቃሴን ህብረተሰብ መጥቶ እንዲቀይ በማሳሰር ነው።
በዚህ የአቶ አብርሃ ደስታ መልእክት ላይ አረና ትግራይ ተወያይቶበታል እንደ ፓርቲ በማዕከላዊ ኮሚቴም በስራ አስፈጻሚም ወይም በአባላት ደረጃም ቢሆን
ያው እነዚህ እንቅስቃሴዎች የዘወትር ስለሚያጋጥሙ ለየታለ እንቅስቃሴ ሲደረግን እንወያያለን። ይሄ ደግሞ በዚህ ሁለት ሳምንት ደግሞ በእኔም በሌሎች አባሎቻችንም ጫናዎች እየጨመረ ነው። በካድሬዎች ደግሞ ወንጀላ ማለ ሌሎ ከሚገናኝም ከማይገናኝም ነገሮች እያገናኙ የመወንጀል ስራ ስላለ ይህ ጉዳይ መንግስት ወይም ህወሀት እንደድረው አንድ ነገር ለማድረግ ሲያስብ ምን አይነት እንቅስቃሴ እንደሚያደርግ አይተን ተወያይተንበታል። ወደፊትም ሁኔታዎች አይተን መግለጫም እናወጣለን።
የትግራይ ብሔራዊ ክልላዊ መንግስት ሰሞኑን ባወጣው መግለጫ ላይ አቶ አምዶም ፌዴራል መንግስቱን በብርቱ ይወቅሳል። እጅግ በጣም በከበዱ ቃላት ነው የሚወቅሰው። ፌዴራል ስርዓቱን የማፍረስ አካሄድ እንደሆነም እየተከተለ ያለው ነው የሚናገረው። አረና ትግራይ ምንድን ነው ያለው አቋም በዚህ ጉዳይ?
እኛ ፌዴራሊዝሙ የፈረሰው አሁን ሳይሆን ቆይተዋል። ኢህአዴግ በአብዮታዊ ዲሞክራሲ ፕሮግራሙ ዲሞክራሲያዊ ማዕከላዊነት የሚል መመሪያ አለው። እያንዳንዱ አባል የፓርላማም የሌላም አባል ወደ ፓርቲ ስለሚጠቀም ወይም ታዛዥ ስለሚሆን የፓርቲን የሌሎችን ፖለቲካ የአብዮታዊ ዲሞክራሲ ይካፈላል እና ትክክለኛ ስርዓቱ በሚፈቅደው ፌዴራሊዝም በኢትዮጵያ ነበረ የሚገኘት የለም እና ገና ሀቀኛ ፌዴራሊዝም ገና ስላልመጣ ድሮም እየተጣሰ ነው፣ አሁንም የተለየ ነገር የለም እያልን ነው።
ሀገራችን ኢትዮጵያ ገደል አፋፍ ላይ መድረሷ በገሃድ የሚታይ ነው የሚል አረፍተ ነገርም አስፍሯል በመግለጫው ላይ የክልሉ መንግስትና፣ እንዴት ነው ይህንን ነገር የምትረዱት እናንተ?
ያው ሀገራችን ሁሌ እኔ እንደዚህ አፋፍና ጥበታትና ተፈርሰና የሚሉ እኔ ካልመራው ኢህአዴግ ካልመራ ኢትዮጵያ ትበታትናለች፣ ኢትዮጵያ እንዳትበታትን የያዛት ኢህአዴግ ነው የሚል የ27 ዓመት የኢህአዴግ ፕሮፓጋንዳ ነው። አሁንም ህወሀት የገዛ ፕሮፓጋንዳ አለ። በእርግጥ በኢትዮጵያ የፖለቲካ ሁኔታ እና በኮሮናም ከሌሎች ውጭ አካባቢያዊም በምስራቅ አፍሪካ ያለ ፖለቲካም ችግር አለ። ግን እነዚህ ችግሮች እያለም ኢትዮጵያ ትፈርሳለች ገደል አፋፍ ናት የሚለውን በጣም የተጋነነ ነው። ችግሮች ቢኖሩም ኢትዮጵያ ከዚህ በፊት የጋጥሟት ችግሮችን አልፋለች። አሁንም የኢትዮጵያ ህዝብ እነዚህ ችግሮችን ያልፋቸዋል። ህወሀት እንደሚለው እኔ ሰው የለው ኢትዮጵያ ትፈርሳለች የሚለውን ተቀባይነት ያለው አይደለም።
በተለይ ከምርጫ ጋር ተያይዞም ነው እዚህ አይነት ጥያቄ የሚያነሳው ህወሀትና ወይም የክልሉ መንግስት ይቅርታ እና ይሄ መጪው ምርጫ በትግራይ ውስጥ ያለው አካሄድ እና በፌዴራል ደረጃ ያለው አካሄድ የተለያዩ ናቸው። እንደምናየው
አረና በምርጫ ጉዳይ ላይ ያለው ምርጫው ለመራዘም ምክንያት የሆነ ምንድን ነው የሚል ነው አጥኚዎች የሰጠ። በሀገራችንም በዓለማችንም ያለው የኮሮና ቫይረስ በጣም አስጊ ነው። ለህዝባችን ህልውና ደህንነትም በጣም አዳጋች ነው። በኢኮኖሚ በፖለቲካውም ተዘማጭ ችግር ይፈጥራል። ስለዚህ አረና የሚለው እኛ ለኢትዮጵያ ህዝብ ለትግራይ ህዝብ ጤንነት ቅድሚያ ይሰጣል። በዚህ በሽታ ደግሞ የፖለቲካ ትርፍ ማግኘት አይፈልግም። ይሁን እንጂ ኮሮና ከምርጫ ከዝግጅት ጀምሮ እስከ ምርጫ መካሄድ እና ከምርጫ ካለፈ በኋላ ጭምር ያለው ዝግጅት ምንም አይነት ዝግጅት አልተደረገም። ምንም አይነት ዝግጅት ስላልተደረገ የምርጫ ባህል ደግሞ ህዝብ በመሰብሰብ በልማቶች በማውጣት በማስተማር የህዝብ እንቅስቃሴ የሰዎች እንቅስቃሴ ፈጣንና እያንዳንዱ አካባቢ የሚፈትሽ ነው። ስለዚህ ይሄ በሽታ እያለ ወደ ይህን ተግባራት ለማከናወን አመቺ ነው የሚል እምነት የለውም። ምርጫ መራዘሙ የምርጫ ቦርድ ያቀረበ ሀሳብ አረና ተቀብለዋል። የትግራይ ክልልም የፌዴራል መንግስትም የዓለም ጤና ድርጅትም ኮሮና ቫይረስ በትግራይም በኢትዮጵያም አስጊ አይደለም፣ ወደ ነበረበት እንቅስቃሴ መመለስ አለበት የሚል ሪፖርት ጥናት ከመጣ ግን አረና ሁሌ ዝግጁ ነው። ለድርጅም ዝግጁ ነው ማለት በአስፈላጊ በሆነ ጊዜ ለመሳተፍ ዝግጁ ነው። ይሁን እንጂ ካለው ተጨባጭ ሁኔታ በየቀኑ በትግራይም እስከ 40 ሰው ደርሷል በአንድ ሰዓት። በኢትዮጵያም በአንድ ቀን 100 ሰው እየተገኘ ነው በቫይረሱ የተያዙ። ይህን እያደምጥ አካሄዳለ ማለት ያለው የበሽታ ስርጭት በእጥፍ አባዞች ህብረተሰቡን ላስጨርሰው ማለት ነው። ስለዚህ እንደ አረናም እንደ መድረክም የፌዴራል መንግስትም የክልል መንግስትም ጊዜያቸው እየጨረሱ ነው። ምርጫ እንደ አጋቡ ለመካሄድም አስቸጋሪ ነው። መሆን ያለበት ምርጫ ካልተካሄደ በምን መንገድ በህብረተሰብ ተቀባይነት ያለው የሚመጡ ችግሮችን ኃላፊነት መውሰድ የሚችል ወይም መሸከም የሚችል መንግስት እንዴት ማቋቋም እንዳለብን በጠቅላይ ሚኒስትር ደብዳቤ አስገብተናል። ይህም ደግሞ መጀመሪያ ወደ የሚመለከታቸው ባለድርሻ አካላት ለድርድር ቀርበው ምርጫው እስከመቼ መራዘም እንዳለበት፣ ምርጫውን እንዴት ማን ይምራው፣ በምን መንገድ መመራት እንዳለበት፣ የአንድነት መንግስት እንዴት እንመሰርታለን የሚለውን መወያየት አለብን የሚል ነው አቋማችን።
በዚህ መግለጫ ላይ የትግራይ ክልላዊ መንግስት ፌዴራሉን መንግስት ከደርግ ጋር አመሳስሎታል። አረና ትግራይ ያመሳስለዋል?
ያው ደርግና የፌዴራል መንግስቱ እየመሳሰለ ያለ አይመሳሰልም የሚለውን ያው እንደ የህወሀት መነጽር በራሳቸው መነጽር አይተው ሊሆን ይችላል። እኛ ግን ደርግ ከአሁን በኋላ ይመለሳል የሚል እምነት የለንም። ደርግ ይቅርና የድሮ ኢህአዴግም ተመልሶ ይመጣል የሚል እምነት የለንም። ምክንያቱም የኢትዮጵያ ህዝብ ከጊዜ ወደ ጊዜ ንቃት የለናው እያደገ ነው። ለማንኛውም እንደ ደርግ አይነት እንቅስቃሴ የሚያደርግ ይቅርና እንደ ኢህአዴግም የሚንቀሳቀስ መንግስት የሚቀበል ህሊና የሚቀበል ጀርባ የለውም። ስለዚህ የፌዴራል መንግስት እንደ መንግስት እንደ ፓርቲም ወደ ኢትዮጵያ መቀጠል የሚፈልግ ከሆነ ተመልሶ ወደ ደርግነት ይመረቃል የሚል እምነት የለንም። ህወሀትም በራሱ መነጠራቸው ሊሆን ይችላል እንጂ እንኳን እንደ ደርግ እንደ ኢህአዴግም ሊሆን መንግስት ከአሁን በኋላ ይመጣል የሚል እምነት የለም።
አቶ አምዶም፣ ይህ የብሔራዊ ክልላዊ መንግስቱ መግለጫ የሚጀምረው እንደ ትናንቱ ሁሉ ዛሬም የጋራ ክንዳችንን አፈርጥመን ፌዴራላዊ ዲሞክራሲያዊ ስርዓታችንን አንኮታኩተው ሀገራችንን ብተና አፋፍ ላይ ያደረሱትን የጥፋት ኃይሎች አደብ እንዲገዙ ሁላችንም ተባብረን እንደምንንቀሳቀስ ተስፋ በማድረግ ነው የሚል መልእክት አለው። ትንሽ ኃይል አለበት፣ የኃይል መንፈስ አለበት ውስጡና ህወሓት በአሁኑ ጊዜ ወይም የክልሉ መንግስት በአሁኑ ጊዜ ከፌዴራል መንግስቱ ጋር በኃይል የመገዳደር ሀሳብ አለው ብለው ያስባሉ? እሱ እዛው ህዝብ ውስጥም ያሉ እንደመሆኑ
ያው ህወሓት እንደ አብዮታዊ ዲሞክራሲ አራማጅ ድርጅት ጠንክሮ የሚፎካከራቸው ድርጅት ወይም አካል ካለ በጠላትነት የሚተርጉት እንጂ እንደ ተፎካካሪ አያዩትም። ስለዚህ ከስልጣናቸው የሚያባርራቸው ወይም የሚያሸንፋቸው አካል ሲመጣ ሁሌ በጠላትነት ነው የሚፈረጅ። እንደ ጠላት ማጥፋት ልውረደ ሳይሆን እንደ ጠላት ማጥፋት ነው ዋናው የፕሮግራሙ አቅጣጫና ይህም ከዚህ የተለየ ይኖራል የሚል እምነት የለም። ይሄ ግን በፕሮፓጋንዳ ደረጃ የመጣ ነው የሚል እምነት ነው ያለ። እንደ መግለጫው እንደ አንተ እንዳልከው ፌዴራል መንግስት በጦርነት ወይም ሌላ ገጥሚ ለምሳሌ የሚል ሀሳብ ያለ አይመስለኝ። መግለጫው ያው የተለመደ ነው፣ በጠላትነት በማጥፋት በመደንፈት ነው የሚገልጸው ተፎካካሪዎችን ነው። ያው በዚህ አገላለጡ ጦርነት ይከፍታል ወይም ሌላ እንትን ያደርጋል የሚል እምነት የለም።
አቶ አምዶም፣ በቅርቡ አንዳንድ መልእክቶች ሲንጸባረቁ እናያለን፣ ከእናንተም አካባቢ ማለት ነው፣ ከአንዳንድ አባሎቻችሁ ከስራ አስፈጻሚ ጭምር፣ ቪኦኤን ጨምሮ አንዳንድ ሌሎች መገናኛ ብዙሃን አውታሮች በዓለም አቀፍ ደረጃ ያሉ በህወሓት ቁጥጥር ስር ወድቀዋል የሚል ቅሬታ ይሰማልና ምን ማለት ነው? አንደኛ ይህንን እርስዎ ይጋራሉ ወይ? ሁለተኛ ሊያብራሩልኝ ይችላሉ ወይ የሚያውቁት ከሆነ ይህንን ሁኔታ?
እኛ በህወሓት ይሁን በሌላ ወድቋል የሚለውን ድምዳሜ ላይ አልደረስንም። ይሁን እንጂ በትግራይ አካባቢ የህብረተሰብ ድምፅ ማሰማት ሲገባቸው አይተው እንዳላዩ ወይ ደግሞ ከህዝቡ የህዝብ ጥያቄ ችላ በማለት የህወሓትን ፕሮፓጋንዳ የሚደግፍ መግለጫዎች ወይም ፕሮግራሞች፣ ዜናዎች መስራት ወይም ሰምተው እንዳልሰሙ መሄድ ይታያል እና ለዚህም ዋናኛ ማሳያም ደግሞ በአስገደና ሻንቲ አካባቢ ወረዳና በወገራት የነበረው የህዝብ በጣም የህዝብ አመት እስከ ስምንተኛ ቀን እኛ በሁለተኛ ቀን ጀምረን ስንዘግበው የማህበራዊ ሚዲያ ስንገልጸው ሌሎች የጀርመን ሬዲዮ፣ የአሜሪካ ሬዲዮ፣ ቢቢሲን፣ የፌዴራል መንግስትን ሚዲያዎች፣ የህወሓት ትግራይ ላይ ያሉ ሚዲያዎችን ምንም ሽፋን አልሰጡም እና ይሄ የህብረተሰቡ የትግራይ ህዝብ ድምፁን መሰማት ሲገባው እነዚህ ሚዲያዎች ደግሞ ያሉት ብቸኛ አማራጮች ናቸው እና በአግባቡ ሊያሰምለት ይገባ ነበረ። ስለዚህ እነዚህ ሚዲያዎችም ዳግም ሪፖርተሮቻቸውን ድርጅቱን ራሱ መፈከስ እንዳለባቸው ምን በምን መፈረግ ባንችልም ይሄ ህብረተሰቡ የታለመለትን ዓላማ እየዋለ ስላልሆነ በዚህ መልኩ አይተው ራሳቸውን ፈትሸው ማሻሻያ ቢያደርጉ ደስ ይለናል።
ለመሆኑ አቶ አምዶም አረና ትግራይ ያሉትን አባላት በቁጥር ያውቃል? ስንት አባላት እንዳላችሁ የድጋፋችሁን ስፋት በትግራይ ውስጥ ትገመግማላችሁ? ምን ያህል ድጋፍ እንዳላችሁ ታውቃላችሁ?
አረና ቁጥሩን ሁሉ መግለጽ አንወድም። ምክንያቱም ህወሓት እየደነገጠ ቁጥር በተናገርን ቁጥር እየደነገጠ በእኛ ላይ ክፍል መጠን ያደርጋል፣ አባሎቻችን ያስራል፣ ያንገላታል እና ይገድላልም እና ይሄ ቁጥሩ ሁሌ ለመግለጽ እንቸገራለን። ይሁን እንጂ በአሁኑ በአዲሱ የምርጫ ቦርድ መሰረት ማንኛውም ፓርቲ 4000 ሰው ማስመዝገብ አለበት በሚል የወጣው እንደ አዲስ ማስመዝገብ አለበት የሚለውም እንደ አዲስ ማስመዝገብ አልተጠበቀበትም። አረና ቆየ ፓርቲ ስለሆነ ያው ከነባር አባል ነው ዛንድ የሞላው እና በአስር ሺዎች የሚደርሱ አባሎች አሉት። ግን በሁለት መንገድ ነው የምንንቀሳቀሳቸው። የእንቅስቃሴያችን እንዲመች ብለን አንዱ ይፋ የሆነ የምንቀሳቀሳለን፣ ሁለተኛ ደግሞ በተወሰነ መልኩ ራሱን ከስራ ከሌሎች እንዳይባረር እና እንዳይንገላታም በተወሰነ እንዲቆይ እናደርጋለን። ዝሮ ዝሮ በትግራይ በትግራይ አካባቢዎች ድጋፍ አለ፣ በሁሉም አካባቢዎች ማለት እንችላለን። ከወልቃይት እስከ አላማጣ ያሉ አካባቢዎች ድጋፍ አለ። የእኛ ችግር እንቅስቃሴ ስናደርግ ወዲያውኑ የሌደዳ የተለያዩ ኢኮኖሚያና ፖለቲካዊ ጫናዎች ይደርስና እንደገና ወደ ዜሮ እስከ ማድረስ ጥረት ያደርጋሉ። ይሄን ነገር ለማሳለፍም ኢትዮጵያ ዚህ እንኳን እናደርጋለን እንጂ እኛ በአደርጃ ቤትም በስፋትም በህዝብ ተሳትፎ ችግር የለብንም።
አቶ አምዶም ገብረስላሴ የአረና ትግራይ የህዝብ ግንኙነት ኃላፊ ለሰጡኝ ጊዜ ለማብራሪያው እጅግ በጣም አድርጌ አመሰግናለሁ።
እሺ፣ እኔም አመሰግናለሁ። ለተፈጠረው ሁሉ እንዲያልፍም ተስፋ አደርጋለሁ።
ይተላለፋል።